በቴፒ ከተማ እንደገና በተቀሰቀሰ ግጭት ዛሬ 10 ሰዎች መገደላቸውን የከተማው ነዋሪዎች ተናገሩ። በሌላ በኩል የከተማው ፍትህና ጸጥታ አስተዳደር 5 ሰዎች መሞታቸውንና ቁጥራቸው ያልታወቁ በርካታ ሲቪሎች መቁሰላቸውን ተናግሯል። የግጭቱ መንስኤ ከስልጣንና ራስን በራስ ከማስተዳደር ጋር የተያያዘ የማንነት ጥያቄ ነው ተብሏል። ከዚህ በፊት የጸጥታ ችግር በፈጠሩ ግለሰቦች ላይ እርምጃ አለመውሰድና የሕግ የበላይነት አለማስከበር ግጭቱ ዳግም እንዲቀሰቀስ አድርጓል ነው የተባለው። በከተማው አሁንም ውጥረት እንዳለና ቶክስ እንደሚሰማ የከተማይቱ ነዋሪዎች ተናግረዋል።
በቴፒ ከተማ ሰሞኑን አለመረጋጋትና ሁከት እንደገና ተፈጥሮ ዛሬ በቴፒ ከተማ ጥይት ሲተኮስ ውሏል። ቁጥራቸው የበዛ ሰዎች መገደላቸውንና መቁሰላቸውን ነው የከተማ ነዋሪ አቶ መንገሻ አድሱ የተናገረው።
እስካሁን ባለው እንግዲህ የሞተው ቁጥር ወደ 10 ሰው ያህል ደርሷል። ከዛ በላይ የቆሰሉት አሉ፣ ወደ አማን ሆስፒታል ሄዱ አሉ። አሁን ያለው ነባራዊ ሁኔታ የተቃጠሉ ቤቶች በአዲስ ዓለም አካባቢ ከ60 በላይ ናቸው። ከተማ ውስጥ ወደ 10 የሚሆኑ የተቃጠሉ ቤቶች አሉ። እነዚህ ቤቶች የተቃጠሉበት ሂደቶች ሁሉ በጣም አስቸጋሪ በሆኑ መልኩ ላይ ነው።
ሰዎች የሞቱት በኢትዮጵያ ከተማና በአቅራቢያው ከሚገኙ ቀበሌያት ሲሆን በርካታ ቤቶችም ተቃጥሏል ብለዋል። በሌላ በኩል የኢትዮጵያ ከተማ ፍትህና ጸጥታ አስተዳደር ኃላፊ አቶ ተስፋዬ አለሙ አንድ የፖሊስ አባል ጨምሮ 5 ሰዎች መገደላቸውና ቁጥራቸው በውል ያልታወቁ በርካታ ሲቪሎች ቆስለው ሆስፒታል መግባታቸውን ነግረውናል።
አሁን የዞን ፖሊስ የሚባል ህብረተሰቡ ጋር ያልተግባባ የዞን መዋቅር አለ ቴፒ ከተማ ላይ። እሱ ነው በቃ ከሰራዊት ውስጥ ለውስጥ በመሆን እርምጃ እየወሰደ ሰዎችን ህይወት እያጠፋለን።
የሟቾችና ጉዳተኞችን ሁኔታ ለማጣራት ወደ ቴፒ ከተማ አንደኛ ደረጃ ሆስፒታል ደውለን የተጣራ መረጃ እንደሌላቸውና ጉዳዩ ከባድ መሆኑን ገልጸውልናል። የጸጥታ ችግር የተቆሰቆሰው ትላንት ከማሻ ወደ ቴፒ ከተማ በሁለት የህዝብ ማመላለሻ ተሽከርካሪዎች ተሳፍሮ የመጡ ሰዎችን ተከትሎ መሆኑን የተናገሩት የከተማ ነዋሪ አስታምራት ዮሐንስ የቴፒ ከተማ የጸጥታ ችግር እንዳይፈታ አደረጉ ያሏቸውን ምክንያቶች ይናገራሉ።
በጣም ውስብስብ ያደረጉት ነገሮች አንደኛ የአንድ ብሔር ከአንድ ብሔርም የአንድ ጎሳ የስልጣን የበላይነት መኖሩ አንደኛ ነው። ሁለተኛው ደግሞ በዛ አካባቢ ላይ ጥቅማቸውን ለማስጠበቅ የሚሯሯጡ አመራሮችና በአመራሮች ልዩ ጥቅም እያገኙ ያሉ ባለሀብቶች አሉ። እዛ አካባቢ ላይ ባለሀብቶቹና አመራሮቹ በጋራ ያደራጇቸው በጣም ከፍተኛ የሆነ ቁጥር ያላቸው ኃይሎች አሉ። ጫካ ውስጥ ትናንትና የመጡት አይነቶቹ ማለት ነው 99.9% የሚይዘው የጨካ ብሔረሰብ ነው። ይሄ በአሁኑ በፌዴራሊዝም ስርዓት አግባብነት የጎደለው ነው የሚል ጥያቄ ነው ህብረተሰቡ እያነሳ ያለው። ክልሉ የሚሸፍነው የተነካካበት ነገር ስላለ ነው እንጂ ምንም ነገር ባይኖር የቴፒ ጉዳይ እኮ ዞነ እጅ ውስጥ የገባቸው ትንሽ እሾህ ንቅል አድርጎን የማውጣት ያህል በጣም ቀላል ነገር ነው።
የክልሉ መንግስት የማዋቀር ጥያቄ በይደር ማቆይቱ ነው ችግሩ ዳግም እንዳዲስ እንዲፈጠር ያደረገው ያሉት አቶ ታምራት የጸቡ መንስኤ የብሔረሰብ ጥላቻ አይደለም ይላሉ። በሌላ በኩል ስማቸው እንዲገለጽ ያልፈለጉ አስተያየት ሰጪ የግጭቱ መንስኤ ከስልጣንና ራስን በራስ ከማስተዳደር ጋር የተያያዘ የማንነት ይዘት ያለው ግጭት ነው ብሏል።
ይህኛውን ጸጥታ ችግር ለየት የሚያደርገው ግን ብሔር ተኮር የሆነ ጥቃት ያለበት መሆኑ ነው። አንደኛ ሐምሌ 27/2010 ዓ.ም ጀምሮ ስቲል ናው ከፍተኛ ችግር ውስጥ ነበረ ዞኑ የነበረ።
ችግሩን ለፌደራል መንግስት ጭምር ያሳውቅን ቢሆንም ይህ ነው የሚባል መፍትሄ እንዳልተገኘ ነው የተናገሩት። ዜጎች በከፍተኛ ሁኔታ የተጎዱ መሆኑን ተናግረው መንግስት ቶሎ እንዲደርስላቸውም ተማጽነዋል። አቶ ስራው ታየ ነው በበኩላቸው ህገ ወጦች ስርዓት እንዲይዙ አለማድረግና የህግ በላይነት ማስከበር አለመቻል የዜጎች ህይወት ዛሬም እንዲቀጠፍ ምክንያት መሆኑን ተናግሯል። ከበፊቱ በተጠናከረ ሁኔታ ንብረት የማውደም የሰው ህይወት ማጥፋትና የወንብድና ወንጀል የተፈጸመ መሆኑን ገልጸዋል።
የጸጥታ አካል ስራ ይህን ስራ አልሰራም። ይህን ያለመሰራቱ ደግሞ ለነዛ በጨለማ ለተደራጁ ህገ ወጦች ወንበዴዎች አቅም እየሆነ የበለጠ እየተደራጁ አሁን ጭራሽ መንግስትም ህዝብ ላይ ዘመቻ እያካሄዱ ስለዚህ ነገሩን ያወሳሰበው አሁን በዚህ ሰዓት ህዝብን እየመራ ያለው መንግስትም ድርጅትም በኩል ያለው ሚና የማነሱ ጉዳይ ነው ብዬ ነው በግድ የሚወስድ።
የክልሉ መንግስትና የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን የሚባል ድርጅት ኃላፊነታቸውን ባለመወጣታቸው የተፈጠረ ችግር ነው ይላሉ። የጸጥታ ኃይሉ የህዝቡን ደህንነት መጠበቅ አልቻለም ሲሉም ከሰዋል።
በተለያዩ ጥቃቅን ስራዎች ላይ የተለያዩ ቦታ ላይ ሄደው ስራ ሲሰሩ ይታያሉ። ወደዚህ አካባቢ ላይ ሁለተኛ ዜጋ አድርገው ነው መሰለኝ ደቡብ ሱዳን አድርገው እንደሚቆጥሩን ነው የምንረዳውና ቢደረስልን ጥሩ ነው።
ቪኦኤ ያነጋገራቸው አስተያየት ሰጪዎች የአካባቢው ህዝብ በመካከሉ ያለውን ልዩነት በመተው በሰላም የሚኖርበት ሁኔታ እንዲፈጠር በአጽንኦት ጠይቀዋል። ከዚህ በፊት ሰላም ለማውረድ በተደረገው ጥረት የከተማው ነዋሪዎች አንጻራዊ የሚሉት ሰላም ለአንድ ወር ሰፍኖ ነበር። በከተማው የሚገኘው ዩኒቨርሲቲ ጨምሮ ለአራት ወራት ተዘግቶ የነበረው የመንግስት ተቋማትም ተከፍተው አገልግሎት መስጠት ጀምሯል። ከተማው በነበረው ግጭት 13 ሰዎች መሞታቸውና ከ6200 በላይ ዜጎች መፈናቀላቸው ይታወሳል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።